አሁን የምናልፈው ትላንት ወደ ተከበረውና ዛሬም ድረስ ስሜቱ ስላለው የገና በዓል አከባበር ሃይማኖታዊና ባህላዊ ያከባበር ሁኔታ ነው።
የምስራቅ ጸሐይ መድኃኔዓለም የትርጓሜ መምህርና የስብከተ ወንጌል ኃላፊ መጋቤ ሐዲስ ሮዳስ ታደሰ 17 የሚሆኑ ሃይማኖታዊ መጻሕፍትን ጽፈዋል። አሁን በአዲስ አበባ ዩኒቨርሲቲ በጥንታዊ ጽሑፍ ጥናት ዶክትሬት ዲግሪ እየሰሩ ናቸው። ስለ ገና በዓል ከጽዮን ግርማ ጋር ቆይታ አድርገዋል።
መጋቤ ሐዲስ ለአሜሪካ ድምጽ ማብራሪያ ለመስጠት ስለመጡ በጣም እናመሰግናለን። መልካም የገና በዓል እንኳን አደረሰዎት።
እንኳን አብሮ አደረሰን ሁላችሁንም እላለሁ።
ዛሬ የገና በዓል አከባበር ባህላዊና ሃይማኖታዊ ምንነት እንደዚሁም ትርጓሜውን በተመለከተ ማብራሪያ እንዲሰጡን ተገቢና ትክክለኛ ሰው የጋበዝ ነው ብለን እናምናለን እና እንደው ሁልጊዜ የገና በዓል ሲከበር በኢትዮጵያ ይሄ ማብራሪያ በመገናኛ ብዙሃን ይጠየቃል፣ ይነገራል። ግን ሁሌም የሚመጡት ትውልዶች አዳዲስ ናቸውና ሁልጊዜም ይሄ ትንታኔ ያስፈልጋልና ገና ከሚለው የገና ቃል ብንነሳና እንግዲህ ታሪካዊ አመጣጡ ግዕዝ ነው የሚሉ አሉ። እንዲሁም የገና ከሚል የግሪክ ቃል ነው የመጣው የሚሉ አሉ። ከሱ ቃል እንነሳ። ገና የሚለው ቃል ትርጉሙ ምንድነው? እንደዚሁም አመጣጡስ እንዴት ነው ከሚለው
እንግዲህ የሊቃውንት እንደሚተርኩት ከሆነ ገና የጽር ቃል ነው። ጄኒዮ ካለው የጽር ቃል የወጣ ሲሆን ልደት ማለት ነው። ብሔራውያን ሊቃውንትም ይህን ይዘው ገኒን ገኒኖት ካለው የግዕዝ ግስ ያወጡትና ንዑስ አንቀጽ አውጥተው ገናና የሆነ የክርስቶስ የልደት በዓል በማለት ይፈቱታል። በዛም ሆነ በዚህ ግን ልደት ማለት እንደሆነ ሊቃውንት ይመሰክራሉ።
ይህ የገና በዓል ገና የሚለውን ስያሜ ይዞ በኢትዮጵያ መከበር የጀመረው ከመቼ ጀምሮ ነው?
በእውነት እንደ ቤተ ክርስቲያን ሊቃውንት ትምህርት ኢየሱስ ክርስቶስ በተወለደ ዕለት በዓሉን ማክበር ጀምረናል ብለን እናምናለን። ምክንያቱም ክርስቶስ የተወለደው ኢትዮጵያው ንጉሥ ባዜን በነገሰ በስምንተኛው ዘመን እንደሆነ የታሪክ ድርሳናት ይመሰክራሉ። እንግዲህ ክርስቶስ በተወለደ ዕለት አመሀ ወይም እጅ መንሻ ይዘው ከሄዱ ሶስት ነገስታት መካከል አንደኛው ኢትዮጵያዊ ነውና ይህን ይዘን በእውነት ኢትዮጵያ ልደተ ክርስቶስን ማክበር የጀመረችው ገና ኢየሱስ ክርስቶስ በተወለደ ዕለት ነው ብለን እናምናለን።
መጋቤ ሐዲስ እንግዲህ ይህንን ታሪክ እጅ መንሻውን ካቀረቡት መካከል አንዱ ኢትዮጵያዊ ነበሩ የሚለውን እንደ አፈ ታሪክ የሚቆጥሩት አሉ። በአፈ ታሪክ የመጣ ነው፣ የተጻፉ በጽሁፍ በሰነድ የተቀመጡ ማስረጃዎች የሉም ብለው የሚከራከሩ አሉና እሱ ላይ ምንድን ነው ማስረጃው? ይሄንን ለማለት ያበቃው በሰነድ የተቀመጠ እሱን የሚያመላክት ነገር አለ ወይ?
አለ። በርካታ የታሪክ ተመራማሪዎች ጥናት አለ እንጂ ምናልባት ያንን የታሪክ መዝገብ ካለ ሊሆን ይችላል ብዬ ገምታለሁ። ምክንያቱም ይህን የተስማሙበት ብሔራውያን ሊቃውንትስ ብቻ ሳይሆን ዓለም አቀፍ የታሪክ ተመራማሪዎች ጭምር ነው። አንደኛ ቅዱሱ መጽሐፍ ምስክር ይሆነናል። ይሄ አንደኛው ምልከታ ነው። ትልቁ ነገር ለእኛ ለክርስቲያኖች ከምንም በላይ ቅዱሱ መጽሐፍ ምስክራችን ነው። ሁለተኛ ደግሞ በሚነገረው በትውፊቱ ሁሉ በተለይ በስምንተኛው መቶ ክፍለ ዘመን
ቅዱስ መጽሐፍ ሲሉ መጽሐፍ ቅዱስ ማለቶት ነው። መጽሐፍ ቅዱስ ላይ ኢትዮጵያዊ መሆኑን የሚጠቅሰው ምኑ ጋ ነው?
በማቴዎስ ወንጌል ምዕራፍ 2 ላይ የጥበብ ሰዎች እንደሆኑ ነው የሚጽፈው። ነገር ግን አስቀድሞ ቅድም እንዳልኩት ቅዱስ ዳዊት ኢየሱስ ክርስቶስ በሚወለድ ዕለት እጅ መንሻ ነገስታት እንደሚያቀርቡለት እነዛም ደግሞ ምን እንደሆኑ ጭምር በጠቀሰበት በመዝሙር 71 ላይ ኢትዮጵያ ብሎ ጠቅሷል። ስለዚህ ያ ትልቅ ምስክራችን ነው። ሁለተኛ ደግሞ በስምንተኛው መቶ ክፍለ ዘመን በርካታ ታሪኮችን ያጠና ብዙ ምርምርን ያቀረበ ፔዴ የተባለ በጣም የታሪክ ምሁር ለላቲን ሰው ነው፣ ተመራማሪ ነው። ብዙ መጻሕፍትን የጻፈ ነው። በታሪክ እውቀቱ እጅግ የመጠቀ ነው። ኢትዮጵያዊ እንደሆነ በተለይ በዲዳስፋ የሚባለው ባልዛር ብሎ በመጥቀስ የፊቱ መልክ ጥቁር እንደሆነ ጭምር በጽሩ ቋንቋ ራሱ በግሪኮች ራሱ ኢትዮጵያ ማለት ኢትዮፕስ አንደኛው ትርጉም ፊታቸው በፀሐይ እየጠቆረ ነው። ይህን ይዞ ከሶስቱ ነገስታት መካከል አንደኛው እንደሆነ ጽፏል። ሌላው ደግሞ አሁን በአውሮፓ ታሪክ እንመልከትና እንመርምር ከተባለ ለምሳሌ አውሮፓውያን ከ7ኛው መቶ ክፍለ ዘመን በተለይ እስከ 12 ድረስ በፕሪስተር ጆን ላይ ከፍተኛ ጥናት አድርገዋል። መቼም የፕሪስተር ጆን ታሪክ ዓለም አቀፍ እውነታ ነው፣ ምንክደው ነገር አይደለም። እና ፕሪስተር ጆን ወይም ካህኑ ዮሐንስ የፖርቱጊስ አሳሾች ኢትዮጵያ እንዳገኙ ጽፈዋል። ደግሞ በጥንት ትውፊቶችም ወይም የታሪክ የክሮኒክልስ የምንላቸው ዜና መዋሎች በሙሉ የሰባ ሰገል የባልዛር አንዱ ትውልድ እንደሆነ ነው የሚጻፈውና ፖርቱጊሶች ጭምር የፖርቱጊስ ታሪክ የኢሮፒያን ታሪክ ብናጠና ነቤዴ የጻፉትን ብናይ እነዚህ ሁሉ ሰዎች ተስማምተውበታል። ለምሳሌ እንኳን የልደትን በዓል አስመልክቶ በሚሰሩ ፊልሞች ላይ አንዱ ከርቤ ያቀበለው ጥቁር ማለት የእኛን መልክ ይዞ እንዲተውን ነው የሚያደርጉት። አሁን የልደት ፊልሞችን ሁሉ በምንመለከትበት ጊዜ ይሄ ሁሉ ምስክር በመያዝ አባቶቻችንም ያስተማሩንን በመከተል ኢትዮጵያውያን ክርስቶስ በተወለደ ጊዜ እጅ መንሻ እንዳቀረቡ ምስክርነትም እንናገራለን።
እንደዚህ አይነት ሀሳቦች ሁልጊዜም በውይይት እንደዚሁም በእምነት የሚታለፉ ነገሮች ናቸው እና ወደ ሌላ ጥያቄ ልለፍ። ገና ዋነኛው ነገር የክርስቶስን መወለድ ምክንያት በማድረግ የሚከበር በዓል ነው። ይህም ሲባል እንግዲህ የተወለደው አንድ ክርስቶስ ነው። ነገር ግን ሁለት አከባበር አለ፣ የአውሮፓውያን አቆጣጠር እና የኢትዮጵያውያን አቆጣጠር የሚባል። አንድ ክርስቶስ ከተወለደ እነዚህ አቆጣጠር ልዩነቶች እንዴት ነው የተፈጠሩት?
እንግዲህ አሁንም ምናልባት ለራስ ማድላት አይሁንና ትክክለኛውን አቆጣጠር ይዘን የምናከብረው እኛ ኢትዮጵያውያንን ብዬ መናገር እችላለሁ። ይህን ያልኩበት ምክንያት በጥንት ጊዜ ኢትዮጵያ ከብሉይ ኪዳን ወደ ሐዲስ ኪዳን የተሻገረች ሀገር ናት። ስለዚህ ቀን አቆጣጠሯን ብናይ ስርዓቱን የጠበቀ የቅዱሳት መጻሕፍትን ያማከለ ነው። የምዕራቡ ዓለምን ብናየው ግን ከአምልኮተ ጣዖት ወደ ክርስትናው ተሸጋግሯል። ለምሳሌ ፀሐይን ያመልኩ ነበረ ምዕራባውያኑ። ፀሐይን ሲያመልኩ ለብዙ ዘመን ቆይተው በተለይ ደግሞ በሰሜኑ ንፍቀ ክበብ አካባቢ ህዳርና ታኅሳስ አካባቢ ቀኑ ያጥርና ሌሊቱ የሚረዝምበት ነው። በዚህ ምክንያት የሚያመልኳት ወይም አምላካችን ብለው የሚከተሉ ፀሐይ ይታመናል ወይም ይደበቃል የሚል ምልከታ ነበራቸው፣ ይሰወራል። ልክ ዲሴምበር 25-26 አካባቢ ፀሐይ መውጣት ትጀምራለች በሰሜኑ ንፍቀ ክበብ። ስለዚህ አምላካችን ፀሐይ የተወለደበት ዕለት ብለው የፀሐይን ቀን ዲሴምበር 25-26 ያከብሩ ነበረ። ይህ እንግዲህ ከጥንት ጀምረው ይዘው የመጡት ባህል ሲሆን በኋላም በ320 ዓመተ ምህረት ላይ ታላቁ ቆስጠንጢኖስ ወይም ኮንስታንታይን ዘግሬት የሚባለው የንግስት ሌኒ ልጅ በትረ መንግስቱን በተረከበ ጊዜ የጣዖታትን ቤት ዘግቶ አብያተ ክርስቲያናትን ከፍቶ በመላው አውሮፓ ብሔራዊ እምነት መሆኗን ባወጀ ሰዓት ያው የክርስቶስን ልደት እንደኛው ታኅሳስ 29 ባልሳሳት ወደ ጃንዋሪ 7 ይመስለኛል ያከብሩ ነበረ። ነገር ግን የክርስቶስን ልደትም እያከበሩ የፀሐይን ቀን ማክበራቸውን አላቆሙም ነበረ። ስለዚህ ነገስታቱ ጨንቋቸዋል። ክርስትናን ከተቀበልን በኋላ እንደገና ክርስቲያኖቹ የፀሐይን ቀን እያሉ ያከብራሉ። ለእኛ ለክርስቲያኖች ደግሞ ፀሐያችን ኢየሱስ ክርስቶስ ነውና ለምንድን ነው ከጃንዋሪ 7 ወይም ከታኅሳስ 29 ወደ ዲሴምበር 25-26 አምጥተን በዓሉን ማክበር ለምን አንችልም ብለው ያንን ለውጠው ዛሬ ድረስ ያው ዲሴምበር 25-26 የልደት በዓላቸውን ያከብራሉ። ነገር ግን አሁን ለምሳሌ እንደ ሩሲያ እንደውም አንዳንድ የክርስትናው ጥንት የነበሩት ክርስቲያኖች ግን ዛሬም ድረስ ታኅሳስ 29ን የሚያስቡ ሀገራት አሉ። ሆኖም ግን ሀገራችን ኢትዮጵያ በዚህ ነገር ውስጥ ያልተበረዘች ያልተከለሰች በመሆኗ ትክክለኛውን በዓል ይዛ ክርስቶስ በተወለደበት ዕለት ታኅሳስ 29ን በዓሉን ስታከብር፣ ምዕራባውያን ግን ቆስጠንጢኖስ ያወጀውን አዋጅ ምክንያት በማድረግ ወደኋላ መለስ ብለው ያው በዓለ ልደትም ቀደም ብለው ያስቡታል።
እንግዲህ መጀመሪያ ላይ ሲጀምሩ ለራስ ማድላት እንዳይሆንብኝ ብለዋል፣ ግን ያው አድልተዋል። የኛ ያልተበረዘ ያልተከለሰ ነው ብለዋል። ነገር ግን እንደዚህ አይነት ነገሮች እንዳልኩት ጥናትና ምርምር የሚጠይቁ ናቸው እና በዚህ ጉዳይ ላይ እርስዎ የዶክትሬት ዲግሪ ተማሪ ኖት፣ ይህንን ጥናቶች በማድረግ በዚህ ጉዳይ ላይ ከአውሮፓውያን አጥኚዎች ጋር የተደረጉ ውይይቶች፣ የተደረጉ ጥናቶች ይኖሩ ይሆን? እሱን የመፈተሽ እድል አግኝተዋል?
በትክክል ምክንያቱም በሀገርም በውጭም የመውጣት ብዙ ድሉ ገጥሞኛል። በተለያዩ ሀገራትም ያሉ ነገሮችን እከታተላለሁ። ከዓለም አቀፍም በዚሁ ሙያ ውስጥ ያለው በመሆኔ ከብዙ የቀን አቆጣጠር የካሌንደር ባለሙያዎች ጋራ የመገናኘቱ ድሉ ገጥሞኛል። ይህን እውነታ እነሱም የሸሸጉት አይደለም። በኢንሳይክሎፒዲያቸው ብንመለከት፣ በተለያዩ የእነሱ ራሳቸው የምርምር ጽሁፎች ብንመለከት የጻፉት ነው። ለምሳሌ እንኳን ልጥቀስልሽ 2012 ላይ የሮማው ፖፕ ቤኔዲክት የጻፉት መጽሐፍ አለ። አማዞን ላይ ይገኛል ብዬ አስባለሁ። በሚሊየን የሚቆጠሩ ኮፒዎች የተሸበቸበው መጽሐፉ። ያን ጊዜ ሁለት አነጋጋሪ ነገሮች ተናግረዋል። ምንድን ነው ያሉት? ኢየሱስ ክርስቶስ ዲሴምበር 25 አልተወለደም ተሳስተናል ብለው ጽፈዋል። ጂሰስ ክራይስት ዘ ኢንፋንቲ ናሬቲቭ የሚል መጽሐፋቸው ላይ እንደገና ደግሞ ምን ብለው ጽፈዋል? ዲዮናሲዮስ ኤክሲጊዩስ 7 ዓመትን ጨምሮ አሳስቶብናል ብለው ጽፈዋል። እኛ አሁን 2009 ነው፣ ምዕራባውያን 2017 ላይ ናቸው። መሳሳታቸውን ጭምር ጽፈዋል። ይህ ብቻ ሳይሆን በርካታ የሃርቫርድ ምሁራን፣ የዲቪኒቲ ስኩል ምሁራን፣ የካሌንደር ባለሙያዎች፣ የክሮኒክለሮች በአጠቃላይ የጻፉት እውነት ነው።
ወደ ሌላ ጥያቄ ስሻገር ገና የክርስቶስን መወለድ መሰረት አድርጎ የሚከበር በዓል ይሁን እንጂ በኢትዮጵያ ደግሞ ባህላዊ አከባበር አለው። ከባህላዊ አከባበር አንዱ እንግዲህ የገና ጨዋታ ነው። የገና ጨዋታ የባህላዊ አከባበር ታሪካዊ አመጣጡ እንዴት ነው? ከእምነት ጋር ይገናኛል? ከሃይማኖታዊነት ጋር ይገናኛል? ባህላዊ አከባበሩ?
አዎ ይገናኛል። እንግዲህ አጠቃላይ የሀገሪቱን ባህል ብንመለከት ያለባበሱ ስርዓት፣ ያመጋገቡ፣ ያካሄዱ በብዛት ከነገር ሃይማኖት ከክርስትናው እምነት የወጡ ናቸው። ከቅዱሳት መጻሕፍት ከቅዱሳን አበው የወረስናቸው ናቸውና አሁን ባህሉን ብንመለከት የገና ለምንድን ነው የገናን ጨዋታ ከልደት ጋር ያገናኘው ተብሎ ሲነገር እንግዲህ አባቶቻችን የተናገሩት ትውፊት አለ። ትውፊቱን እንዳለ ማስቀመጥ መልካም ነው። ለምሳሌ አሁን ዘንግ አለ። ቆልመም ያለች ናት፣ የምትመታ ሩር የምትባል ናት፣ ክብ ናት እና ትመታለች። ወዲያ ወዲህ እየለጉ ጨዋታውን ይጫወታሉ። ይህም የመጣው ምን ይላሉ አባቶቻችን፣ ሁለት ትውፊት አላቸው። ሁለቱንም ባስቀምጥ ጥሩ ነው ብዬ እገምታለሁ። አንደኛው ሶስቱ ነገስታት አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ ኮከቡን በምስራቅ አይተን ልንሰግድለት መጥተናልና ብለው መጥተው ሄሮድስን ጠየቁት ጊዜ ያው ካህናቱን ጠይቆ በቤተልሔም ክርስቶስ እንደሚወለድ ተረድቶ ሂድ ወደ ቤተልሔም እኔ መጥቼ ሰግድለታለሁ ንገሩኝ ብሏቸዋል። ይህም ብሎ ዝም አላለም ይላሉ ሊቃውንት አባቶቻችን መምህራኖቻችን። አንድ ሰላይ መሀላቸው ከቶ ነበረ። አጥር ያለ ድንክ ነገር ነበር ይባላል። እና ኮከቡ ከሰው ሲደርስ ይሰወራቸው ነበረና ኮከቡ በድንገት ጠፋባቸው። እንዴ ምንድን ነው ነገሩ ብለው ሲፈልጉት ያ ሰላይ ተገኘ። ከዚህ በኋላ እነዛ አብረዋቸው የነበሩት ወታደሮች ያን ሰላይ አንገቱን ቆርጠው በሰይፋቸው ወዲያ ወዲህ ብለው አንገቱን እያንከባለሉ ተጫውተውበታል። ስለዚህ ሩር አነስ ያለች ብቡልቡል ነገር ተፈልጋ በዘንግ እየተመታች ያ መመታቱ ያ ተቆርጦ አንገቱ መንከባለሉ ይታወሳል ብለው ቃውንት ይናገራሉ። ሁለተኛውና ደግሞ ትልቁ ትውፊት ግን ያው እንደሚታወቀው በገና ጨዋታ አይቆጡም ጌታ ይባላል። በነገስታቱ ዘመን ነገስታቱ፣ መኳንንቱ፣ መሳፍንቱ ዝቅ ብለው ከትሑታኑ ማለትም ከወታደሮቹ ጋራ ዝቅ ዝቅ ያላቸው ጌቶች ከሎሌዎቻቸው ጋራ ጫወታሉ በገና ዕለት። ያን ጊዜ ቢፈነከት ቢደማ ቢሰደብ ለምን ተሰደብኩ ለምን ተመታው አይልም። እናቴ ምኒልክ እንኳን ስደቡን እስቲ ይሉ ነበር ይባላል። በገና በዓል እስቲ ልሰደብ እስቲ ስደቡኝ ይላሉ። ከዛ በኋላ ተጫውተው ቢመቱም ቢቆስሉም እንኳን ለምን ቆሰልኩ አይባልም። ተቃቅፈው ተሳስመው ዘፍነው ተጫውተው ሁሉም ወደየቦታው ወደየማዕርጉ ይመለሳል። በተመሳሳይ መልኩ ክርስቶስን በተወለደ ጊዜ ልዑላን የሆኑ መላእክትና ዝቅ ያሉት እረኞች አብረው በአንድ ላይ ውለዋል። በዛን ዕለት ነገስታቱ፣ መኳንንቱ ከታች ካሉት ከሎሌዎቻቸው ጋር እንደሚውሉ ክርስቶስ ሲወለድ ደግሞ ልዑላን የሆኑ መላእክት ዝቅ ዝቅ ካሉት ከእረኞች ጋር ዮሐንስ አፈወርቅ የተባለ ሊቅ ምን ይላል? ዮም አሐደ መርየተ ኮኑ መላእክት ወሰብ ከመይሰብህ ወለ ክርስቶስ በቃል አሚን በባ መስገን አንድ ቤተሰብ ሆኑ ብሎ እንደተናገረ ልዑላኑ ከትሑታኑ ጋር አብረው በመዋል መላእክት ከእረኞች ጋር መዋላቸውን ያስባሉ። ይሄ እንግዲህ አባቶቻችን ያወራሱን ትውፊት ነው።
እንግዲህ ረዘም ያለ ስለሆነ እንደው አድማጮቻችንም ገናን በዓል እያዳመጡን ስለሆነ የምንዘልቀው ውይይታችንን ወደ ሌላ ከማሻገራችን በፊት ከዚህ ከገና ባህላዊ አከባበር ጋር በተያያዘ የሚዘመሩ ዝማሬዎች ወይም ዘፈኖች አሉ ወይ? እንደው ካሉ እርሶ የሚስቦትን የበዓሉን የሚያስታውሶትን እንደው አንድ ቢጋብዙንና ደግሞ ወደ ሌላ ጥያቄ ብንሄድ።
እንግዲህ የተለያዩ ዝማሬዎች አሉ። አሁን በባህሉ ራሱ ይዘፈናል። በሀገር ቤት እንደውም ለገና ለጥምቀት ያልዘፈነች ቆንጆ ስጀዷት ገበያ ለአህያ መናጆ ይባላል። የደስታ በዓል መሆኑን መናገር ነው። በቤተ ክርስቲያን ደግሞ በጎልሰከበ በአጽርቅ ተጠብለለ ቤዛ ኩሉ ዓለም ዮም ተወልደ በበረተኛ በጨርቅ ተጠቀለለ የዓለም መድኃኒት ተወለደ ይባላል። ርእይዎ ኖሎት አይኮትዎ መላእክት እረኞች አዩት መላእክት አዩት አይኮትዎ መላእክት መላእክት አመሰገኑት ለዘተወልደም ቅድስት ድንግል ቅድስት ድንግል የተወለደው እየተባለ አማን በአማን መንክር ስብሐተ ልደቱ የለቱ ምስጋና ድንቅ ነው እየተባለ ያው ይዜማል።
አዎ እንዳሉት እንግዲህ እንዳሉት
በጣይመ ዜማ ያሰሙታል።
እንዳሉት እንግዲህ የገና በዓል ያው የደስታ በዓል ነውና እዚች ጋር ገታ አድርገን እንደው አንድ ሙዚቃ ተጫውተን ተመልሰን እንመጣለን። በጣም እንግዲህ እናመሰግናለን። ያው አድማጮቻችን በውይይታችን በዓል በዓል እየሰጣቸው እንደሆነ ተስፋ እናደርጋለን እና ከዜማው በፊት ስለ ባህላዊው የገና ጨዋታ ነበር ስንነጋገር ቆየ ነውና አሁን ይሄ የገና ጨዋታ በኢትዮጵያ ይዘወተራል ወይ?
እንግዲህ ምናልባት በገጠሩ አካባቢ ሊዘወተር ይችልም እንደው እንደ ድሮ አይመስልም። ቀዝቀዝ ያለ ነው። አንዳንዴ እንግዲህ ሳናውቀውም ወይም ታውቀን ቢሆን በምዕራባውያን ቅኝ ግዛት ቅኝ ያልተገዛችን ህዝብና ሀገር ሆነ፣ ነገር ግን ሳንወድ በግድ በአእምሮ ቅኝ ተገዝተን ያው የነሱ ባሪያዎች ወደ መሆን ተቃርበናልና ምዕራባዊ የመሽተት በኮንሰርት የማክበር እንጂ ባህሉን በመጠበቀ መልኩ ብናከብረው ለእኛም ውበታችን ነው።
ሌላው ከገና በዓል ጋር ተያይዞ የሚነሳው የጾምና የእርድ ጉዳይ ነው። በገና በዓል እንግዲህ ይታረዳል፣ ልክ እንደ ፋሲካ ሁሉ በገና በዓልም ታርዶ ይበላል። የዚህ ነገር አመጣጡ የዚህ ጉዳይ አመጣጡ ምን ይመስላል? በዚሁ ላይ አድርገው እንደው ያጠቃሉልን።
እንግዲህ ያው ቤተክርስቲያናችን በጾመ ነቢያት ነው እንግዲህ በዓለ ልደትን ከበዓለ ልደት አስቀድማ ጾመ ነቢያትን ታስባለች። ስብከት ብርሃን ኖላዊ በማለት ደግሞ ሳምንቱን ከፋፍላ ያው በጾም በጸሎት ነው። ስለዚህ ኢየሱስ ክርስቶስ የተወለደበትን የልደትን በዓል ደግሞ በደስታ ነው እና የምናከብረው። ያለው በሬውን አርዶ በቅርጫ አብሮ ይበላል፣ በጉን አርዶ ዶሮን አርዶ ጠላውን ጠምቆ በደስታ በዓሉን የሚያከብርበት ስለሆነ ቅዳሴው መንፈቀ ሌሊት ላይ ነው። እኩለ ሌሊት ላይ ስርዓተ ማህሌቱ ይጀምራል። ከሁለት ሰዓት ጀምሮ ሊቃውንቱ ስቡሕ ወቅዱስ ብለው ማህሌቱን ይቆማሉ። ስድስት ሰዓት ላይ ስርዓተ ቅዳሴው መንፈቀ ሌሊት ላይ ያው ክርስቶስ የተወለደው በአስር ሰዓት ነው ተብሎ በሊቃውንቱ ስለሚነገር ያው ሌሊት ቅዳሴው ስርዓተ ቅዳሴው ተከናውኖ ወደ አስር ሰዓት አካባቢ ሊቃው ከቅዳሴ ይወጣሉ። ምእመናን ስጋው ደግሞ ተቀብለን ሁላችንም አስቀድሰን ቆርበን እንወጣለን። ከዛ በኋላ ደግሞ ቤት ያፈራውን ነገር ያው በቀድሞ ስለሚታረድ ያው በዋዜማው ማለት ነው ያው ያለውን ዶሮውንም ምኑንም ቀምሶ ከቤተሰቡ ጋር ያው በደስታ ያከብረዋል በዓሉ።
በጣም እናመሰግናለን። መልካም በዓል ይሁንልዎት። ለአድማጮቻችን ደግሞ እስቲ መልካም በዓል ተመኝተው እንሰነባበት።
ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለአምላካችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። በዓሉ የበረከት በዓል እንዲሆንልኝ ከፍተኛ ምኞቴን ገልጻለሁ። መልካም በዓል ለመላው ኢትዮጵያውያን። ደሳው ደበቱ ያገራችን አሉ ስለታባበቱ
ሲሆን ጥሩ ውይይት ነው ያደረጋችሁት። አመሰግናለሁ። በአድማጮች ስም ድምጻዊ ደመረ ለገሰን መያዝሽንም ነግረሽኛል። አንድ ዜማ ደግሞ ተጋብዥን።
አዎ ሰለሞን ይዤዋለሁ። ከደመረ ጋር አልተላቀቅንም። ደመረ ትላንትና በሙዚቃ ቃና ፕሮግራም ላይ እንግዳይ ነበርና ብዙ ጥሩ ቆይታዎች ስላደረግን እንደው አድማጮችም በጣም ስለወደዱት እሁድ ላይ እስቲ ደሞ ዛሬ በዓሉ አሁን ተከብሮ ያለቀ ነው ደመረን በድጋሚ ጋበዝኩት። ዛሬ ደግሞ ያመጣሁት ለተለመደው የእሁድ ፕሮግራም አድማጮች ዛሬ በገና በበዓሉ ማጠናቀቂያ ላይ ስለምንገኝ አንድ ዘፈን እንዲመርጥልን እንዲቀብዝልንና እንደው እንኳን አደረሳችሁ በዓሉን በሰላም በማሳለፋችሁ እንኳን አደረሳችሁ እንዲለን ነው በድጋሚ ወደዚህ ያመጣሁት። ደመረ
አቤት።
የአሜሪካ ድምጽ የሁለት ቀን ተሳታፊ ሆነሃልና ዛሬም እንኳን አደረሳችሁ በልልን አድማጮቻችንን።
ለበላው የሀገሬ ህዝቦች እንኳን አደረሳችሁ ላለሁ መልካም የአውደ አመት በዓልና በጤና በሰላም ኢትዮጵያኖች ሁሉ ባንድ ላይ የምንኖርበት ዘመን ያርግልን ብዬ እላለሁ።
እሺ ለዛሬ የእሁድ ፕሮግራም አድማጮቻችን ምንድነው የምትጋብዝልን ዜማ?
ከአውደ አመት ዘፈኖች ወይስ ከበዓል ዘፈኖች?
የአውደ አመት ዘፈን ቢሆን ዛሬ እንግዲህ ጥሩ ነው፣ ምክንያቱም እሁድ ላይ ነው ያለነው። የገና በዓልን አክብረን እያጠናቀቅን ነው፣ ምሽት ላይ ነው የምንገኘውና ከገና በዓል እንዶ አንድ ዜማ
ወግባ ህልም ዳጭ ሲደርሳው ዳመቶ ያገራችን በዓል ሲደርሳ ባመቶ ልዩ ነው ልዩ ነው ድምቀቱ ናቤት ደስ ማለቱ ወግባ ህልም ዳጭ ሲደርሳው ዳመቶ ያገራችን በዓል ሲደርሳ ባመቶ ልዩ ነው ልዩ ነው ድምቀቱ
የገና ነገር ከሆነ አይቀር መቼ ለገና ያልሆነ